ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 26 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናቀርባለን። በማስከተልም የህዝብ አቸናፊነት አይቀሬ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍና በመጨረሻም የወያኔ ደባዎች ሲጋለጡ በሚል ርዕስ በአምሮ በለጠ ከአዲስ አበባ ቀርቦ በ1992 ዓ.ም በፍኖተ ዲሞክራሲ ሬዲዮ ተላልፎ የነበረውን ትንተና አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የቅሊንጦን እስር ቤት አቃጥላቸዋል በሚል ምክንያት 121 እስረኞች ክስ የተመሰረተባቸው መሆኑ ታወቀ። ቀደም ብሎ በቃጠሎ ይከሰሳሉ ተብለው የነበሩ 38 እስረኞች ቢሆኑም ክሱን የመሰረቱት መርማሪዎች የተከሳሾቹን ቁጥር በአራት እጥፍ በመጨመር 121 ያደረሱት መሆኑ ተነግሯል። ተከሳሾች ናቸው ተብለው ስማቸው ከተዘረዘረው መካከል የተወሰኑት በወቅቱ በዚያ አካባቢ ያልነበሩ መሆናቸው ሲታወቅ፣ አንዳንዶቹም በአለም በቃኝ ጨለማ ቤት ለረጅም ጊዜ ታስረው የነበሩ መሆናቸው ይነገራል። ከክሶቹ ዝርዝር ከእስር ቤቱ ለማምለጥ ሴራው ጠንጥነዋል፣ ሚስጥራቸውን ለባለስልጣኖች አሳልፈዋል የሚሏቸውን ሰዎች አቁስለዋል፣ ገለዋል፣ እንዲሁም እስር ቤቱን በሳት በማቃጠል በንብረትና በሰው ህይወት ላይ ጉዳት አድርሰዋል የሚል ነው። በአቀነባባሪነት የተከሰሱት ዶክተር ፍቅሩ ማሩ፣ አቶ ኢብራሂም ከሚልና አቶ ሸምሱ ሰይድ መሆናቸው ታውቋል። የወያኔ አገዛዝ እስር ቤቱን ማቃጠሉንና ተኩሶም እስረኞችን መግደሉን የሚያረጋግጡ መረጃዎች ከዚህ በፊት መቅረባቸው የሚታወቅ ሲሆን አሁን የተጠቀሱትን ዜጎች ላይ የመሰረተው ክስ የራሱን ወንጀል ለመደበቅ የሸረበው ሴራ መሆኑ ግልጽ ነው ተብሏል። የኦሮሚያ ክልል ፕሬዝዳንት ተብየው 10,000 እስረኞች መፍታቱ ተነገረ። የተፈቱት ሰዎች በፍርድ ቤት ቅጣት ተበይኖባቸው ለረጅም ጊዜ በእስር ሲማቀቁ የቆዩ መሆናቸው በአስቸኳይ ጊዜ አዋጅ የታሰሩትን እንደማያጠቃልል ያሳያል ተብሏል። በአንድ ጊዜ 10,000 እስረኞች መለቀቃቸው በአገሪቱ ውስጥ ያለው የእስረኛ ብዛት በብዙ መቶ ሺህ የሚገመት መሆኑንና ይህም አገሪቱ የዜጎች እስር ቤት መሆኗን አመላካች ነው ሲሉ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ። በአሁኑ ወቅት 5.6 ሚሊዮን ሕዝብ ከፍተኛ የምግብ እርዳታ እንደሚያስፈልገው የወያኔ እርዳታ ማስተባበሪያ ድርጅት ገለጸ። በኦጋዴን፣ በቦረና፣ በጉጂ፣ በባሌና በደቡብ ኦሞ ነዋሪዎች በዝናብ እጥረት ምክንያት በከፍተኛ ደረጃ መጎዳታቸው ተጠቅሶ በእነዚህ አካባቢዎች የገባውን ድርቅ ለመቋቋም ወደ 1 ቢሊዮን ዶላር የሚጠጋ እርዳታ በአስቸኳይ ያስፈልጋል ተብሏል።
የግብጽ፣ የሱዳንና የወያኔ አገዛዝ የውጭ ጉዳይ ሚኒስትሮች አዲስ አበባ በቅርቡ ከሚደረገው የመሪዎች ስብሰባ በፊት ተሰብስበው ስለ አባይ ግድብ ጉዳይ እንዲነጋገሩ የግብጹ የውጭ ጉዳይ ሚኒስትር አቻቸው ለሆነው የወያኔ ባለስልጣን ጥሪ አድርገዋል። ግብጽ ይህን እርምጃ የወሰደችው በሁለቱ መካከል ያለውን ውጥረት ለማርገብ ነው የሚል ግምት የሚሰጡ ቢኖሩም የአሁኑ የግብጽ ጥረት ተጨማሪ እርምጃ ለመውሰድ እንዲያስችላት ጊዜ ለመግዛት ነው የሚሉም አልጠፉም። ወያኔ ጥያቄውን ተቀብሎ ስብሰባ ለማካሄድ ፈቃደኛ ይሁን አይሁን እስካሁን አልታወቀም። የጋምቢያ ወታደራዊ ተቋም መሪ ለአገሪቱ ፕሬዝዳንት ለሚስተር ጃሜ ያላቸውን ታማኝነት በድጋሚ የገለጹ መሆናቸው ተነገረ። የወታደሩ ተቋም መሪ ጀነራል ኡሱሙ ባጄ ቀደም ብለው ለፕሬዝዳንቱ ያላቸውን ታማኝነት መግለጻቸው የሚታወቅ ሲሆን በአሁን ወቅት ለአንድ ጋዜጣ በላኩት መልእክት ይህን ደግመው መግለጻቸው የምዕራብ አፍሪካ አገሮችን ለማስጠንቀቅ ነው ተብሏል። የምዕራብ አፍሪካ አገሮች ጣልቃ ሊገባ የሚችል ኃይል በሴኔጋል አከማችተው በተጠንቀቅ እየጠበቁ መሆናቸውንና ጥር 11 ቀን ጃሜ አዲስ ለተመረጡት ፕሬዝዳንት ስልጣን የማያስረክቡ ከሆነ ወታደሮቹ በቀጥታ ወደ ጋምቢያ የሚገቡ መሆናቸውን አስጠንቅቀዋል። በተያዘ ዜና የጋምቢያ የምርጫ ኮሚሽን ኃላፊ ህይወታቸው አደጋ ላይ ነው በማለት አገር ጥለው ወደ ሴኔጋል የኮበለሉ መሆናቸው ታውቋል። የቱኒዚያ የጸጥታ ኃይሎች ወጣቶችን እየመለመለ ወደ ጂሃዲስቶች የሚልክ 13 ሰዎች የሚገኙበት የድብቅ ድርጅት በቁጥጥር ስር ያደረገ መሆኑን ገልጿል። እድሜያቸው ከ22 እስከ 43 የሚገመት የድብቅ ድርጅቱ አባላት የተያዙት ማክሰኞ ታህሳስ 25 ቀን ሀርግላ በተባለች የወደብ ከተማ ነው። አኒስ አምሪ የተባለው የቱኒዚያ ተወላጅ በፈረንጆቹ ገና ዋዜማ በጀርመን በርሊን ከተማ ውስጥ ከ12 ሰዎች በላይ ከገደለ በኋላ የቱኒዚያ ባለስልጣኖች በወሰዱት ተከታታይ እርምጃ በተመሳሳይ የወንጀል ስራ የተሰማሩ ከ70 በላይ ሰዎች መያዛቸውን የገለጹ ሲሆን እነዚህ ሰዎች በርካታ ወጣቶችን ከሀገር በማስወጣት ወደ ጂሃዲስቶቹ በመላክ ስራ ላይ የተሰማሩ ናቸው ብለዋል። በሊቢያ፣ በሶሪያ፣ በኢራቅን ከጂሃዲስቶች ጋር ተሰልፈው የሚዋጉ ቱኒዚያውያን ቁጥር 5000 እንደሚደርስም ይገመታል። በሶማሊያ አንድ መኪና ላይ የተጫነ ቦምብ ፈንድቶ ጉዳት ያደረሰ መሆኑ ታውቋል። ቦምቡ የፈነዳው ሞቃዲሾ ከተማ ውስጥ በሚገኘው የተባበሩት መንግስታት ድርጅት መስሪያ ቤት አጠገብ ሲሆን በፍንዳታው 4 ዘበኞች መቁሰላቸው ተረጋግጧል። ለጥቃቱ አልሽባብ ኃላፊነቱን ወስዷል። አልሽባብን ለማጥፋት ባለፉት 10 ዓመታት የተደረገው ጥረትና ተጋድሎ ውጤት ያላመጣ ሲሆን ከጥቂት ጊዜ ወዲህ የድርጅቱ እንቅስቃሴ እየጨመረ መምጣቱ ይነገራል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
አቸናፊነት አይቀሬ ነው። ማውቅና አውቃለን ብንናገርና አልቃለን በሚል ዝምታን የመረጠ ህዝብ አላዋቂ አድርገው በላዩ ሊዘባነኑበት የከጀላቸው ክፍሎች የዋለ ያደር ስተታቸውን መገንዘብ እየተገደዱ ነው። የውያኔ መንጋ በናቅፋ ኤርትራ ተመስርቶ ወደ ደደቢት ገብቶ ደደብ የግንጠላ መርሃ ግብሩን ማጮ ከጀመረ ጊዜ ጀምሮ በተለይ አማራውን ህዝብ በአጠቃላይ ደግሞ ቀሪውን የኢትዮጵያ ህዝብ ጠልቶ ኢትዮጵያንም ለመበታተን መነሳቱን ሁሉም ዜጋ የሚያውቀው ነው። ወያኔ እታገልለታለሁ ያለውን የትግራይን ህዝብ እንደበደለና እንዳስለቀሰ ራሱ የትግራይም ህዝብ ጠንቅቆ የሚያውቀው ጉዳይ ነው። ዛሬ የተጋለጠው ሀቅ ማለትም በዚያን ወቅት በድርቁ ጊዜ ራብተኛ የተላከውን ህልና ገንዘብ ወያኔ ለራሱ በመዋል ለብዙ ሺህ የትግራይ ተወላጆች እልቂት ምክንያት መሆኑ አሁን ሐሰቱን ቢደረድርም ሊሸፍን ያልቻለው ወንጀል ነው። ወያኔ ሀ ብሎ ሲጀምር የትግራይን ህዝብ መበደሉና መቀጥቀጡ ሀቅ ነው። መርህ አልባ ወይም ማተብ አልባን ብለውና ወያኔ የግንጠላ መርሃ ግብሬን ትቻለሁ ብሎ ቢለፈፍም ጠባብ ብሔርተኛ ሆኖ ለቅርቡም ለሩቁም የኢትዮጵያ ጠላት እያደረ ለብዙ ሺዎች እልቂት ምክንያት ሆኗል። ብዙ ሺ ለጋ የትግራይ ወጣቶችን መልምሎ ወደ ናቅፋ በማጓዝ ለሻቢያ ጦርነት ጭዳ አድርጓቸው በነፍስ ወከፍ ለአንድ ሬሳ አንድ ጠመንጃ ለመቀበል ተስማምቶና አሰፍስፎ እንደነበረና ወጣቶቹንም እንዳስፈጀ የሚታወቅ ነው። የትግራይ ወጣቶችን የሐሰት ታሪክ እየጋተ ወራሪ አማራ ትግራይን አደከየ የሚለውን አይነት በጥላቻ መቃኘቱን ዛሬ የሚካድ አይደለም። የወያኔ ቡድን ከመስረታው ጀምሮ ከመርህ ክብር አልባ ራሱንም የትግራይንም ህዝብ ለቅርጫና ለሽያጭ ያቀረበ ነበር። ራቡ ሲከሰትም የትግራይን ህዝብ ለእልቂት ዳርጎ ራሱን አደለበ። እነሆ እስከዛሬም ብዙዎቹ ማች መለስን ጨምሮ በግላቸው የብዙ ሚሊዮን ዶላር ባለቤት ሆነው ይገኛሉ። አሜሪካ ወደ ሶማሊያ ገብቶ የሚያልቅለት ኃይል ሲፈልግ ወያኔ አለውልህ ብሎ ወረራ በማካሄድ ብዙ ሺህ የሚቆጠሩ ዜጎችን ማስጨረሱ የሚታወስ ነው። በሶማሌ ህዝብም ላይ ፍጅት ፈጽሟል። ወደፊት በታሪክ ለኢትዮጵያ ችግር የሚፈጥርባትን እርምጃ ወስዶ የኡጋዴንንም ሁኔታ አበለሻሽቷል። ለሱዳን መሬት ሲሰጥም ማለትም በታሪክ ታይቶና ተሰምቶ የማይታወቅን ክህደት ሲደጋግም የተወሰደው መሬት ምድረ በዳ ነው በማለት በህዝብ ላይ ተሳለቀው የሚረሳ አይደለም። ለቻይናና ለአረቦች ለህንዶች ወዘተ የአገርን መሬት ሲሰጥም ሀፍረተ ቢሱ መለስ ዜናዊ አሁንም የተሰጠው ለመሬት ማንም የማይኖርበት ምድረ በዳ ነው በማለት በአደባባይ መዋሸቱ ይታወሳል። በዚህም በዚያም በማያወላዳ መንገድ ግልጽ የሆነው ጉዳይ ግን ይህ ወሮበላ አገዛዝ የህዝብን ጥቅም አሳልፎ የሰጠ ከሃዲ ቡድን መሆኑ ነው። ከዚህ ሌላ ነጥሮ የሚወጣ ሌላ እውነታ ደግሞ የወያኔ ቡድን ምንኛ ህዝብን የናቀ መሆኑ ነው። ሟቹ መለስ ዜናዊው ከወርቅ ህዝብ በመወለዴ እኮራለሁ ያለ በአክሱም ሐውልት ምን አገባችሁ ብሎ የተቆጣ ክልሉን ቁጥር አንድ ያለ አማራውና ሌላው ለወዱ ይገዛል ብሎ የተሳለቀና ይህንኑም ለካድሬዎቹ ያስተማረ መሆኑን ማንም አይስተው። የዋሽተን ገለንም ለስልጣን የበቃን ጮሌዎች ነን የሚለው ስሜት አሁንም ቢሆን የወያኔ መሪዎች በብሪት ወጥሮ ያለ ክስተት ነው። በአንድ ወቅት በረከት ስምኦን መሳሪያ አቀባብለን ብንሰጣቸው ሊተኩሱብን ችሎታ የላቸውም ብሎ የተወሰኑ ተቃዋሚዎችን ያናናቀው ትዝ ይለናል። የህዝብ የተቃውሞ እንቅስቃሴ በአፈና መጨናገፉ ለወያኔ የልብ ልብ ሰጥቶታል። ተቃዋሚ ኃይሎች መንገዱ ኮረኮንች ሲሆን ለማቋረጥ ጉዞውን መሯሯጣቸው የወያኔን ልብ አደንድኖታል። የወያኔ መሪዎች ባዕዳንን በመጋዣነት በማገልገላቸው አፈናና የሰብአዊ መብት ጥሰት እያካሄዱ በባዕዳን መደገፋቸው መቀጠሉ እንዲጀነኑና እስቲ ማንን ካን በሚል ትዕቢት እንዲወጠሩ አድርጓቸዋል። ይሁሉ ግን ቢከፍቱት ተልባና ከንቱ ነው። ለነገሩ ሰው ሰውን ቢበልጠው ለተወሰነ ጊዜ ነው ይባላል። ጨቋኞችም በህዝብ ላይ ሊጨፍሩ የሚችሉት ለውሱን ጊዜ ነው። ዘላለማዊ ስርዓት ሊኖራቸው አይችልም። ኃይልና ድል የህዝብ ናቸው ሲባል ተስፋን ለማራገብ ሳይሆን ሐቅን ለመናገር ነው። በታሪክ እንዳየነው ሀገራችንን ሊወር የመጣውን የጣሊያንን ጦር በአምስት ዓመቱ ተባሯል። ስዩመ መለኮት ነኝ ይሉ የነበሩት አስተውም ወድቀዋል። እንኳን ኢትዮጵያን የአካባቢ ሀገሮችንም አንበረክካለሁ ሲል የተደመጠው መንግስቱ ወደ ሐራሬ ፈርጥጦ አገዛዙ ፈራርሷል። በዓለም አቀፍ ደረጃም በኃይላቸው የተመኩ አገዛዞች ሁሉ በህዝብ ኃይል ድባቅ ተመተዋል። ሀያላንን ያሉትም ሶቪየት ህብረትና አሜሪካም ሽንፈትን ተከናንበዋል። በመከናነብም ላይ ናቸው። ወያኔም ቢሆን ህዝብ ከተነሳበት እንደ ማለዳ ጤዛ የሚጠፋ መሆኑ ቅንጣት አያከራክርም። በ1997 ምርጫ እንኳን አገዛዙ ብርክ ይዞት ሊንኮታኮት ጫፍ ደርሶ ደጋፊዎች ሁሉ ደንግጠው እንደነበርና ወገበ ቢሶችና ባዕዳን ረድተው እንዳዳኑት የታየ ነው። መንግስቱ ኃይለማርያም ኢህአፓ ሊገለኝ ነው ብሎ በፍርሃት ተውጦ ማፈሪያ ሆኖ መቆየቱ የሚታወቅ ነው። መለስ ዜናዊም በጫካ ይታገል በነበረ ጊዜ በፍርሃትና ሽሽት የተከሰሰና ነፍሱ ለጥቂት የዳነች ፈሪ ሰው ነበር። ከግለሰብ ባሻገር ግን ሁሉም ጨቋኝ አገዛዞች በመሰረቱ ፈሪዎች ናቸው። ጨቁነው የያዙት ህዝብ፣ ገለው የተጫኑት ህዝብ ቀን ጠብቆ እንደሚነሳባቸው ያውቃሉ። ይህ እውቀት ያባንናቸዋል። ሟቹ መለስ ዜናዊ ከቦታ ቦታ ሲንቀሳቀስ ሲያደርገው የነበረ ጥንቃቄ የፍርሃቱን ልክ የሚያሳይ ነበር። ወያኔ ኢህአፓን በተመለከተ ያለውም የሚያስጓራ ዛር የፍርሃቱ ምልክት ነው። መሆንም ወያኔ ህዝብን የናቀ ቢመስልም ናኩ ብሎ ቢውረገረግም በመሰረቱ ግን ህዝብን የሚፈራና በመርበትበት ላይ ቀኑ የደረሰ ቡድን ነው። በአገር ቤት የነበሩትን ነፃ ሚዲያዎች የዘጋውና አባላቱን ያሰረውና ያሰደደው በአንድ ወቅት የአሜሪካን የጀርመን ራዲዮ ጣቢያዎች ለመዝጋት ሙከራ ያደረገው እንዲሁም የፍኖተ ዲሞክራሲን የኢትዮጵያ አንድነት ድምፅ የአጭር ሞገድ ዝግጅትን በቻይናው ቴክኖሎጂ ያፈነው ካለበት ፍርሃት ነው እንጂ ሌላ ምንም አይደለም። ምርጫ የሚለውንም አጭበርብሮ ለማሸነፍ ዝግጅቱን የጨረሰ ቢሆንም መራድ መፍረክረኩ ግን አልቀረም። ጡት አባቶችም ትንሽ ወቀሳ ቢጤ ካሰሙ መርበትበት ይጀምራል። ሐቁ ግን የወያኔ አገዛዝ በምዕራባውያን በተለይ በአሜሪካ ተደግፈው የቆመ በህዝብ የተጠላ አገዛዝ ነው። አሜሪካ ቆርጦ ቢጥለው ወያኔ ለአፋኞችም የሚከፍለው ደሞዝ ማጣቱ የማይቀር ነው። ችግሩ ያለው ሀያል ነኝ የሚለው አሜሪካ ለኢትዮጵያ ህዝብ ሰቆቃና መከራ ግዴለሽ ሆኖ ለጥቅሙ ማስጠበቂያ መጋዣ የሆኑለትን ወያኔን ማቀፉ ነው። ህዝብን የሚንቁ ራሳቸውን ለውድቀት የሚያመቻቹ ናቸው። የኢትዮጵያ ህዝብ ወያኔ ጠንካራ ነው ብሎ ሳይፈራ፣ ደካማ ነው ብሎ ሳይዘናጋ፣ ወያኔ ጠላቴ ነው ብሎ በትግል ይህን አረመኔ አገዛዝ እንደሚጥለው ጥርጥር የለውም። ይህ የህዝብ ቆራጥ ውሳኔና መንፈስ ለማደናቀፍ ሆነ ለማደፍረስ ወያኔ በጊዜው የሚሸርበው ሴራ ሁሉ በጣጥሶ መጣልም አስፈላጊ ነው። ሎሎ አድሮ ሀገርና ህዝብን የከዳ ወያኔ ብቻ ነው። የወያኔ ባለስልጣኖችና አገልጋዮቹ ብቻ ናቸው የታሪክ አተላ ሆነው ወደ ትቢያ ሊጣሉ የተዘጋጁት። ለዚህ ነው የወያኔ ድንፋታ ሆነ ቀረርቶ ህዝብን ከግቡ ከመንገዱ ሳያስተው ትግሉ መቀጠልና መፋፋም ያለበት። አፍ ሲነድ ሆድ ይንደድ ነውና የሟች መለስ ዜናዊ ነጋ ጠባ ማስፈራራና ዛቻ ያመላክት የነበረው የቀባጣሪ አፍ ጠማማ ከመሆኑ ሌላ የወያኔ አገዛዝ ቀውሱ መባባሱንና የወያኔ መሪዎች መራዳቸውን ነው። ሀገር አድን ትግላችን ይፋፋ። ድል ለኢትዮጵያ ህዝብ።
አገር ትካላችሁ ባፍ ሙሉ የሚነገር ኬሚካል ያልበላው ያልተቃጠለ አፈር እንኳን ተዘርቶ ግልወት ተፈሶበት ዝም ብሎ የሚያበቅል የምግቡን አይነት ዜጋውን ይቅርና ፈጥሮ ላበቀለው ውጭውን በሚሊዮን መቀለብ ኃይል ያለው ሎሚ፣ ብርቱካኑ፣ ማንጎና ትርንጎ፣ ፓፓዬና ግሽጣ፣ እንጆሪና ማንጎ፣ እንኮይና ኮሽም፣ አጋምና ቀጋ፣ ከቆላ ቢሄዱ ደጋ ወይና ደጋ፣ ወርዘራሹ ፍሬ ክረምት አይንበዳ። ለመዳኒት የሚሆን የሞላት ንጹህ አየር አገርማ ኢትዮጵያ አገር ኢትዮጵያ አገርማ ነበር ከገዥዎች ካኔ ከግፋቸው እናውራ ካላችሁ አገር ካላችሁ ኢትዮጵያ ብለን የምንጠራት የነጻነት አርማ የጥቁር ህዝብ ኩራት የቀኝ ገዥዎች የደም ቱቦ ዘጊ በጦር በጎራዴ ወራሪን ተዋጊ እስላም ክርስቲያኑ ባንድ ዳስር ሆነው እንደየእምነታቸው ጸሎቱን አድርሰው እንደየእምነታቸው ምግባቸውን ባርከ ያለፈና ያለን ወግ እየጠረቁ አብሮ እያዘኑ አብሮ እየሳቁ ለክብር ለድንበሯ ህይወት የከፈሉ ኢትዮጵያ ብለው በስሟ የሚምሉ ያሉ የሚኖርባት በሰላም ፍቅር ከኢትዮጵያ ሌላ የታለና አገር የተለያየ ብሔር ብሔረሰብ ወግ ባህል ቋንቋ አላት እጅ ለእጅ ታይዘው ባንድ የሚኖርባት አክሱም ላሊበላ ራስ ዳሽን ተራራ ጥያ ተክል ድንጋይ የሶፍ ዑመር ዋሻ ደግሞ ምጥቁራብ ዝዋይና ጣና ዋቢና ሸበሌ ተከዜና ባሮ ኦሞና ገናሌ 13 ወራቶች ፀሐይ የሚያገኛት ለቁጥር ያዳገቱ ዝዋይ ቆች አሏት አገር እስካላችሁ አገር ከጠራችሁ ውብ ኢትዮጵያ ናት የገዢ መጋኛ ባይጠናው አንበሳው አንበሳው ነብሩ አርጃኖ ግስላ ሜዳ ቀበሮ አነሩ ተኩላ ቀጭን የሜዳ ቋ የሜዳ አህያ ዋሊያው ሚያል አዞና ዘንዶ ዝሆኑ ጉማሬ ለማዳ እንስሳና ብዙ የዱር አውሬ ጥቁር ነጭ ጤፉም ደንጋዳ ማሽላ የሽምብራ ሼት ያተር የባቄላ የበግ ዶሮ ወጥ የቋንጣ ፍርፍሩን ብርዱርንዶና ዱለት ክርፎና ቆጮ ዘልዘል የጎድን ጥፍት የሽሮ ፍትፍቱን እርጎና አሬራ ቅቤ ማር ወተቱን አረቄና ጠጁን ቃሪሞ ጠላሁን ኮረፌና ብርዝን የማሩ ወለላ ገዢ ግጥም አርጎ አፍንጫ ሰንጎ ህዝዋን ባያስገድድ በባዶ እንዲያገሳ አገር ከተባለ ደግሞ እንደ ኢትዮጵያ ምን አገር አለ? ጠጅታ ቄጤማ ጤናዳም ጥንጅቱ የድሃው ጓደኛ ቀበሪቿን ሴቱ የወይራና ሪቲ የአበቦቹ ሽታ ለጤና የሚስማማ ለመንፈስ እርካታ ጸደይና መጠው በጋና ክረምቱ ተዘርዝሮ ማያልቅ አረ ስንቱ የሰው ልጅ መነሻ የታሪክ ማህደር ደግሞ ሲታለና እንደ ኢትዮጵያ ሀገር ነብዩ መሐመድ ሰላም በላያቸው ላይ ስፈንና የመሰከሩላት መጽሐፍ ቅዱስ ውስጥ ከአርባ ጊዜ በላይ የተጠቀሰላት አገር እስካላችሁ እናት ኢትዮጵያ ናት አገር ተፈጥሮ ያደላት ንጹህ ድንቅ ጸጋ በጉልበት ተነጥቃ በገዢዎች መንጋ አንዱ ካንሰር ሲለቅ ሌላው ብቅ እያለ ብልት ብልቶቿን እየከፋፈለ ባንዳ የባንዳ ልጅ ቀን ጊዜ ጠብቆ ሰውነቷን ወሮ ካጥንቷ ተጣብቆ እየቆራረጠ ደንባ ያፈስባት አገር እስካላችሁ አገር የኛ ናት ብድር መላሽ ልጆች ባንዳ አርካሾች አሏት ወንድ ጅሮቶቿ ከድንበሯ አልፈው አጎራባቾቿን ምድር አለስልሰው የታጠፈን አንጀት ያጎነበሰ አንገት አቃንተው መልሰው ጨለማን አቋርጠው ብርሃን ሰንጥቀው ነፍስ አድን ኃይል ያላት አገር እስካላችሁ አገር እስየኛ ናት የገዢ መጋኛ ባይጠናወታል አገር አላት በሉኝ እንደ ኢትዮጵያ ማማ ገዢ ተዋርዶባት ባትሸት ባትገባ በቅሎባት እንጂ ደግሞም ደመጣጭ ገዢዎች ውስጥ አካልን ጎጂ መልካ አበላሾች እየበላት እንጂ ገዢ እንደነቀርታ ህዝብ ያስገደደ መባሉ እንዲያገሳ አገር ከተባለ ከተን ከኢትዮጵያ ምን አገር አለሳ አገር ስሟ የኛ ቆዳ ታሪኳ ስጋችን ክብሯና ድንበሯ እንዳለ ደማችን የአላፍ ልጆቿ መመካና መኩሪያ አገርስ ካላችሁ እናት ኢትዮጵያ አገርስ
ያኔ ደባዎች ሲጋለጡ
ይህንን ጽሑፍ ያገኘነው ሰኔ 8 ቀን 1992 ዓ.ም ተመረጠ ታትሞ ከወጣው የሐዋርያ ጋዜጣ ነው። የጽሑፉ አቅራቢ ደግሞ አቶ አምሮ በለጠ ከአዲስ አበባ ናቸው። አሁን ወደ ጽሑፉ። የኢትዮጵያ ሕዝብ ለዲሞክራሲያዊ ሥርዓት መመስረት ያልከፈለ መስዋዕትነት የለም። ደሙን አፍስሷል፣ አጥንቱን ከስክሷል፣ ታስሯል፣ ተሰዷል። ሆኖም የኔ የሚለውን መንግስት ዲሞክራሲያዊ አካሄድ መስርቶ ያለመውን ግብ ሳይመታ ይኸው አሁን ካለንበት አስከፊ ሁኔታ ውስጥ ተዘፍቋል። በስተመጨረሻም ይባስ ብሎ የህወሓት መንግስት በጠመንጃ ፈሙስ ከስልጣን ኮርቻው ላይ ተፈናጥቶ ሀገርና ህዝብን በግሃድ ከሚያጠፋበት ዘመን ላይ ደርሰናል። የወያኔ መንግስት ከቀደምት ገዢ መደቦች የሚለየው እንደውጭ ቅኝ ገዢዎች ሀገርን በማፍረስ ተግባር መሰማራቱ ነው። የአውሮፓ ቅኝ ገዢዎች ወደ አፍሪካ መጥተው በመሳሪያ ኃይል ህዝብን ጨፍጭፈዋል፣ ሀገርን አፍርሰዋል፣ ህዝብን እርስ በርሱ አጋጭተዋል። የግዛት ዘመናቸውን ለማራዘም ህዝብን በዘር፣ በሃይማኖት፣ በጎሳ ወዘተ ከፋፍለዋል። ሀገርና ህዝብን ጨፍጭፈው ካዳከሙ በኋላ የሀገር ሀብትን ወደ ትውልድ አገራቸው ጭነዋል። የህወሓት ኢህአዴግ መንግስት የግዛት ዘመኑን ለማራዘምና ኢትዮጵያ የምትባል ሀገር እንዳትኖር የተሰጠውን የቤት ስራ እውን ለማድረግ የተጠቀመባቸውና እየተጠቀመባቸው ያሉት ዘዴዎች ከቅኝ ገዢዎች የተወሰዱ ለመሆናቸው በእርግጠኝነት ለመናገር ይቻላል። የወያኔ መንግስት በኢትዮጵያ ህዝብ ጫንካ ላይ በጡንቻው ከወጣበት ጊዜ ጀምሮ በዋነኛነት በተያያዘው ኢትዮጵያንና ኢትዮጵያዊነትን በማጥፋትና በማዳከም ተግባር ላይ ነው። ኢትዮጵያንና ኢትዮጵያዊነትን ለማጥፋት የትኩረት አቅጣጫው በዋነኛነት ያነጣጠረው የሀገሪቷን ጥንካሬና ሀያልነት በመቦርቦርና በማዳከም ላይ ነው። የሀገር ሀያልነት ማለት ሉዓላዊነትን በተሟላና በተጠናከረ መልኩ ለመጠበቅና ለማስከበር ሁለንተናዊ ጥንካሬን ይዞ መገኘት ማለት ነው። ሀያልነት ማለት ደግሞ አለመደፈር፣ ከሩቅ መፈራትና መከበር፣ በተለያዩ ሀገራዊና ዓለም አቀፋዊ መድረኮች ላይ ተሰሚነትንና ተደማጭነትን ማግኘት ነው። ለማንኛውም ሀገር ሀያልነትን ተደማጭነትን ከሚያስገኙ መስፈርቶች ውስጥ የግዛት አንድነትና የቆዳ ስፋት፣ ህዝብ፣ የወታደራዊ ኃይልና አደረጃጀት፣ የቴክኖሎጂ እድገት ወዘተርፈ ናቸው። የነዚህ መስፈርቶች መጠናከር የሀገር መጠናከር ሲሆን፣ መዳከማቸው ደግሞ የሀገር ውድቀት ምልክቶች ናቸው። ወያኔ ገና ከጽንሱ ጀምሮ ሀገሪቱን በጠመንጃ ፈሙዝ እስከተቆጣጠረበት ጊዜ ድረስ የወሰዳቸውንና ያከናወናቸውን ተግባራት በምንገመግምበት ጊዜ በሀገር ማፍረስ ተግባር ላይ የተሰማራ መሆኑን እንረዳለን። ወያኔ የኢትዮጵያን የግዛት አንድነት ለማስከበር የተሳነውና ደንታቢት መንግስት ነው። ህወሓት ለኢትዮጵያ መንግስት መተዳደሪያ የሆነው ዘንድ አወጣውልኝ የሚለው ህገ መንግስት ሀገርንና የሀገር አንድነትን ያፈረሰበት የመጀመሪያ ሰነዱ ነው። በዚህ ህገ መንግስት ላይ የሀገሪቱ የግዛት መጠን ወሰን አለመገለጹ ከደባዮቹ ውስጥ አንዱ ነው። ማንኛውም መንግስት በህገ መንግስቱ ላይ ህጉ የሚሰራበት የህገ መንግስቱ አድማስ ወይም የሀገሪቱ ጠረፍ ከእስከ ብሎ ማስቀመጥ ይኖርበታል። የኃይለ ሥላሴም ሆነ የደርግ ህገ መንግስቶች የኢትዮጵያን የግዛት ክልል ከራስ ካታር እስከ ሞያሌ፣ ከኦጋዴን ምስራቃዊ ጫፍ እስከ ጋምቤላ ምዕራባዊ ጫፍ ብለው አስቀምጠውታል። ተገደለ ሆነ ነው። በወያኔ ህገ መንግስት ላይ ግን የክልሎች ወሰን የሀገሪቷ ክልል ይሆናል ብሎ ከማለፍ በስተቀር የሀገሪቷን የግዛት መጠን ወይም ወሰኖች ማስቀመጥ አለመፈለጉ የስውር ደባው አንዱ አካል ነው። በአንድ መልኩ የሉዓላዊነታችን ገደብ ከየት እስከ የት እንደሆነ ለማወቅ የዜግነት መብታችንን መጫን ነው። በዚህም ህገ መንግስቱ የህዝቦች መብት መጠበቂያና መተዳደሪያ ደንብ መሆኑ ቀርቶ ህገ መንግስቱ ራሱ የህዝብ መብት መርገጫ መሳሪያ መሆኑን አረጋግጧል። በሁለተኛ ደረጃ የዛሬው ትውልድ ለነገው ትውልድ ኢትዮጵያ ማለት ከእስከ ነች ብሎ የግዛት ክልሉን እያስተማረና እያሳወቀ እንዳያልፍ የነገውም ትውልድ ስለ ሀገሩ የሉዓላዊነት ገደብ እንዳያውቅና ከውዥንብር ውስጥ እንዲገባ ከማድረግ አኳያ የተሸረበ ሴራ ነው። በሌላ በኩልም ኢትዮጵያ የሰፊ ግዛት ባለቤት መሆኗ አንዱ የሀያልነት መለኪያ መስፈርቷ ነው። በመሆኑም የቆዳ ስፋቷን በማጥበብ ሀያልነትና ጥንካሬዋን ማመናመኛ አማራጭ አድርጎ የወሰደው ሴራ ነው።
የኢትዮጵያን ሰፊ ግዛት እየቆረፈ ከጊዜ ወደ ጊዜ በመጣራት ትንሽና ደካማ ሀገር የማድረግቡን ለመምታት ነው። ከዚሁ ጋር በተያያዘ አንድ ሀገር የባህር በር ባለቤት መሆንና ለመሆን በጥንካሬዋ በእድገቷና በሁለንተናዊ እንቅስቃሴዋ ላይ የሚያመጣው ተጽዕኖ በቀላል የሚገመት እንዳልሆነ ለማንም ግልጽ ነው። የወያኔ መንግስት በዓለም ላይ ከሀገሩ ህዝብ ፍላጎት ውጪ የራሱን ሀገር ቆርሶ በመስጠት በታሪክ ብቸኛው መንግስት ነው። ቆርሶ የሰጠበትን ክብረ ወሰን መስበሩ ብቻ ሳይሆን ቀደም ብሎ ከአደራዳሪ ወገኖች አሰብ የኢትዮጵያ የባህር በር ሆና ለረጅም ጊዜ እንደቆየችና ወደፊትም ንብረትነቷ ለኢትዮጵያ መሆን እንዳለባት ሐሳብ በሚሰጡበት ጊዜ የለም የኢትዮጵያ ካርቶን የኤርትራ ነች ብለው እነመለስ ዜናዊ ሽንጣቸውን ገትረው የተከራከሩበት ሰነድ እንዳለ በህዝብ ጆሮ መግባት ከጀመረ ሁሉ አድሯል። ይህ ዜና በኢትዮጵያ ታሪክ ውስጥ ትውልድ የማይረሳው የታሪክ ጠባሳ ሆኖ ይኖራል። ኢትዮጵያ የባህር በር ባለቤት መሆንና ለመሆን የቱን ያህል ጎጂ እንደሚሆን ሁለንተናዊ ኃይሏን እንደሚያዳክም መረዳት ተስኗቸው ሳይሆን ሆነ ብለው ኢትዮጵያን ከማዳከምና ከማጥፋት አቋያ ያደረጉት መሆኑ ሲታወሰን ደግሞ እንደ ግርስጡ ሰዓት ያቃጥለን ይኖራል። ወያኔ ኢህአዴግ መንግስት የሀገራችንን ጥንካሬ እና የሃያልነት አቅም የቦረቦረበትና ያዳከመበት የህዝብን አንድነትና ተስስር በመፈታተን ነው። አንድነት ኃይል ነው። በህዝቦች መካከል ያለ ወንድማማች እህትማማችነትና መፈቃቀር የጥንካሬ ምልክት ነው። የህዝብ አንድነት የሀገር ተደማጭነትን ያስገኛል። ከሩቅ የመፈራትና የመከበር ስሜት በጠላትም ሆነ በወዳጅ ጎራ ይፈጥራል። የሉዓላዊነት መጠበቅ ከፍተኛ መሳሪያም ነው። ወያኔ ኢትዮጵያንና ኢትዮጵያዊነትን ለማዳከምና ለማጥፋት ከተጠቀመባቸው ሴራዎች ውስጥ ለረጅም ዘመናት ተሳስሮና ተጋብቶ ተዋልዶ የኖረን ህዝብ በመከፋፈል ነው። ወያኔ የኢትዮጵያን ህዝብ በዘር፣ በጎሳ፣ በሃይማኖት ወዘተ በመከፋፈል አንዱ ባንዱ ላይ እንዲነሳና እርስ በርሱ እንዲተራረድ በአደባባይ ህዝብን ቀስቅሷል። መቀስቀስ ብቻም ሳይሆን እርስ በርሱ እንዲተራረድም አድርጓል። አርባ ጉጉን፣ አሰቦትን፣ የጌዲዮን በምሳሌነት መጥቀስ በቂ ይሆናል። ሁሉም ግጭቶች ሊፈጠሩ የቻሉት በወያኔ ካድሬዎች ቀስቃሽነትና ገፋፊነት ነው። ህዝብ ትልቁ የሀገር ሀብት ነው። ህዝብ የሀገር መከበሪያ ጌጥ ነው። የህዝብ ብዛቱም ሆነ ጥራቱ ትልቅ የሀገር ጥንካሬ ምልክት ብቻ ሳይሆን ጥንካሬውንም አምጪና ፈጣሪ ነው። ህዝብ ከሌለ ሀገር የለም፣ ሀገር ከሌለም ህዝብ የለም። በርግጥ የብዛቱ ጉዳይ ከሀገር ሀብት እድገትና ከተፈጥሮ ሀብት አጠቃቀም ጋር ተዛምዶ በእኩል ካላደገ ችግር ሊኖረው እንደሚችል ብዙም ያከራክር አይደለም። ሆኖም የህዝብ የኑሮ ደረጃ የእድገትና የሀገር ጥንካሬ መስፈርት መሆኑ ከጥያቄ ውስጥ የሚገባ ጉዳይ አይደለም። የህዝብ የኑሮ ደረጃ ሲባል የጤናው የተሟላ መሆን፣ የትምህርት ደረጃው፣ የአመጋገብ ደረጃው ወዘተ ማለት እንደሆነ መረዳት ተገቢ ይሆናል። መንግስት የሀገር ህዝብ ብዛትና የሀብት አጠቃቀም ተጣጥመው እንዲያድጉ የማድረግ ኃላፊነት አለበት። ይህንንም እውን ለማድረግ መንግስት በአንድ በኩል ያሉ ሀብቶችን በአግባቡ መጠቀም የሚቻልበትን ስልት መቀየስና የተለያዩ የልማት አውታሮችን መዘርጋትና በሌላ በኩል ደግሞ የቤተሰብ ምጣኔ ትምህርትን በህዝብ ውስጥ እንዲሰርጥ የማድረግ ግዴታ አለበት። የወያኔ መንግስት ግን የኢትዮጵያን ህዝብ በጦርነት፣ በበሽታ፣ በረሃብ ወዘተርፈ ሲያልቅና ተፈጥሮዊ ሚዛኑ ሲናጋ ከመመልከትና እልቂቱን ከማባባስ በስተቀር የወሰደው እርምጃ የለም። በዚህም ጸረ ኢትዮጵያዊነት አረጋግጧል። የህዝብ ጥራትን ሊያመጡ የሚችሉ ሁኔታዎች ላይ ወያኔ የወሰዳቸው እርምጃዎች አለመኖራቸውና አንዳንድ ሙከራዎች ቢኖሩም አብዛኛዎቹ ከልማታቸው ጥፋታቸው አመዝኖ ይታያል። ጥቂቱን ለመጥቀስ ጤናማ ዜጋን ከማፍራት አቋያና የህብረተሰብ ጤናን መጠበቅን በተመለከተ ያሉትን ሁኔታዎች በተጨባጭ በምንገመግምበት ጊዜ የሀገራችን ህዝብ ከምን ጊዜውም በከፋ መልኩ ጤናው ተቃውሶ ይገኛል። ወያኔ መጀመሪያ ስልጣን ላይ እንደወጣ ከነ የካቲት 66 የፖለቲካ ትምህርት ቤት ባልተናነሰ መልኩ የፈረሰው የኦባማ ማጥፊያ ድርጅትን ነበር። ኢትዮጵያ ሰፊ ግዛቷ የሃሩር ዞን ከሚባል ውስጥ መሆኑ አይታወቀ እንደ መንግስታዊ ፖለቲካዊ መጨቆኛ ተቋም የኦባማ ከድርጅትን ማጥፋት ምን አመጣው? የዚህ ለትልቅ አላማ የተቋቋመ የኦባማ ከድርጅት መጥፋት ምክንያት በጎጃም፣ በጎንደር፣ በሲዳሞ፣ በጋምቤላ፣ በአፋር፣ በሸዋ ወዘተ ያለቀውን የሰው ኃይል ቤት ይቁጠረው ማለት ሳይቀል አይቀርም። የጤና ተቋማትን ያደረጃጀትና ያወቃቀር አቅማቸውን በየጊዜው በማዳከም ለህዝብ ተገቢውን ግልጋሎት እንዳይሰጡ ከማድረጉም በላይ ተወዳዳሪ እንዳይሆኑ የጤና ተቋሞቹ ያሏቸውን መሳሪያዎችና መድኃኒቶች በካድሬዎቹ በማዘረፍ ተወዳዳሪ እንዳይሆኑ አድርጓቸዋል። የወያኔ መንግስት የሰው ልጅ እንደ ቅጠል እያረገፈ ያለውን HIV ለመግታት በመንግስትነቱ እያደረገው ያለው ጥረት ጢምንት መሆኑ ብቻ ሳይሆን የሀገሪቷን የህዝብ ጥራትና ብዛቱን እንዲያጣ ሆን ተብሎ የጣለለትን ብቀላውን እየተወጣ መሆኑን የሚያረጋግጡ ብዙ ማስረጃዎችን መዘርዘር ይቻላል። መንግስት በመንግስትነቱ ህዝብ በዚህ ቀሳፊ በሽታ እንዳይለከፍ የመከላከያ አቅሙን ማጎልበትና አስተምሮ የባህሪ ለውጥ እንዲያመጣ የማድረግ ግዴታ አለበት። ወያኔ አመታዊ የኤድስ ቀን ከርዳታ በተገኘ ገንዘብ ውስኪ ለማፍሰስ ሽር ጉድ ከማለት አልፎ በቀጣይነት የሚከናወኑ ስራዎች ባለመተግበራቸው በየደቂቃው እንደ ቅጠል የሚረከው የህይወት በቀላል የሚገመት አይደለም። በተጨማሪም ያንድን ሀገር ህዝብ ሁለንተናዊ ጥቅም መጠበቅ የሚጀምረው ከግለሰብ ቀጥሎም ከቤተሰብ ነው። ወያኔ ገና ከስልጣን ላይ እንደወጣ ጸረ ህዝብ አቋሙን ካንጸባረቀባቸው የተለያዩ ደባዎች ውስጥ ህዝብን በጎሳ በመከፋፈልና ቅራኔ እንዲፈጠር በማድረግ የረጅም ጊዜ ጋብቻ እንዲፈርስ አድርጓል። በዚህ ፍች መነሻነትም ብዙ ዜጋ ለዚህ ቀሳፊ በሽታ እንዲቃለጥ አድርጓል። በመዋቅር ማስተካከያ ሰበብ ባልና ሚስትን በተለያዩ አካባቢዎች በመመደብ ባልና ሚስት አፋጥቷል። ብዛት ያላቸው እህቶቻችን ካለፈላጎታቸው እንዲደፈሩም አድርጓል። በቀሳፊው በሽታም እንዲለከፉ የራሱን አስተዋጽኦ አድርጓል። ህፃናት በእናትና በአባታቸው መበተንና ትዳር መፍረስ በሌላ ሁለተኛ ቤተሰብ እጅ እንዲወድቁና ወደ ጎዳና ተዳዳሪነት እንዲለወጡ አድርጓል። ወያኔ ይህን ሁሉ አጸያፊ ወንጀል በአደባባይ ጥቶ ለብዙ ህይወት መቀጠፍ፣ ለትዳር መፍረስ፣ ለህፃናት መጉላላትና ጎዳና ተዳዳሪ መሆን ከፍተኛውን ድርሻ ይዞ ለዓለም አቀፍ ህብረተሰብ ማወናበጃና ማደናገሪያ ሲባል በየመድረኩ ስለ ሴቶች እኩልነት፣ ስለ ህፃናትና ቤተሰብ ቀን፣ ስለ ኤድስ ቀን ወዘተ ዲስኩርስ ያሰማል ይታያል። ሌላው የወያኔ መንግስት የህዝብ ጤና መጠበቅ ግዴለሽነቱና ጠላትነቱን ያስመሰከረበት ሁኔታ የህዝብ ጤና ከመጠበቅ አኳያ የጎሳ ድርሻ የሚጫወተውን የጤና ሙያተኛ መብትን በመርገጥ ሀገራዊ ግዴታቸውንና ሙያዊ ስነምግባራቸውን በአግባቡ እንዳይወጡ በየጊዜው በካድሬዎቹና ፍራቱ በፈጠራቸው መሪዎች ጫና በመፍጠር ነው። በሚደረገው ጫና በመማረር ብዙ የጤና ሙያተኛ ስራውን ለቋል፣ ተባሯል፣ ተሰዷል። የኑሮ ሁኔታው ከጊዜ ወደ ጊዜ እያሽቆለቆለ በመምጣቱ ሞራል ወድቋል። ራሱ ለለኮሰው ጦርነት እንደ ወታደር ተነስ ዝመት እየተባለም አልቋል። በዚህም የወያኔው መንግስት በቀጥታም ሆነ በተዘዋዋሪ መንገድ የሙያተኛውን ግዴታ የመወጣት አቅም በማዳከምና በሌሎችም ድርጊቶቹ የኢትዮጵያን ህዝብ ጤና ሁኔታ ከምን ጊዜውም በከፋ መልኩ እንዲወድቅ ማድረግ የጣለለትን ግዴታውን እየተወጣ ለመሆኑ ብዙ ምስክር መቁጠር በማያስፈልገት ደረጃ ላይ ተደርሷል። የህዝባችን ጤና መጎዳትና መታወቅ፣ የህይወት መጥፋት መጨመር በትምህርት እድገቱ ላይ ተጽዕኖ ያለው በመሆኑ የኑሮ መወደድና የረሃቡ መስፋፋት የውጤቱ ተጠቃሽ ነጥቦች ናቸው። ከዚህ ላይ እንግዲህ ወያኔ የህዝብን ጤና ከመጠበቅ አኳያ የተጫወተው ሚና ምንም የመሆኑ ጉዳይ ብቻ ሳይሆን ወያኔ ራሱ ለህዝባችን ጤና መቃወስና ማለቅም በተጠያቂነት የሚነሳ መሆኑ ነው። Thank you. ሌላው የሀገር ጥንካሬና እድገት ከመለካባቸው መስፈርቶች ውስጥ ትምህርትና ትምህርቱ በህብረተሰቡ ውስጥ የሚያመጣው የባህሪ ለውጥ ነው። ምክንያቱም የአንድ ሀገር ፖለቲካዊ ኢኮኖሚያዊ ሆነ ማህበራዊ እድገት ካለ ትምህርት የሚታሰብ ጉዳይ አይደለምና ነው። ትምህርትንና የተማረ የሰው ኃይልን የጠላ መንግስት ምንም አይነት እድገትን በመድረክችን ላይ ሊያመጣ እንዳልቻለ ታሪክ ምስክርነቷን ሰጥታለች። ወያኔ ኢትዮጵያንና ኢትዮጵያዊነትን ኃያልነቷን ተጠማጭነቷን ለማዳከም ከተነሳሳቸው ሴራዎች ውስጥ አንዱ ሲንገዳገድ የነበረውን የሀገሪቱን ትምህርት ከገደል ውስጥ እንዲገባ ማድረግ ነው። የወያኔ ጸረ ትምህርት አቋሞች ደግሞ ከዚህ በሚከተሉት ተግባሮቹ ተገልጸዋል። ወያኔ ኢህአዴግ ገና ከስልጣን ብቻው ላይ እንደተፈናጠጠ በተለያዩ ቦታዎች በተለያዩ ሙያዎች በማገልገል ላይ የነበሩና በትምህርት ሂደቱ ላይ ከፍተኛ ለውጥ ሊያመጡ የሚችሉ ምሁራንን ከስራ ገበታቸው ላይ በማባረርና በማፈናቀል ጸረ ትምህርት አቋሙን ገሃድ አውጥቷል። መምህሩና ህብረተሰቡ በተደጋጋሚ ከፍተኛ ተቃውሞውን ያሰማበትን አዲሱን የትምህርት ፖሊሲውን በኃይል በስራ ላይ እንዲውል በማድረግ የሀገር ትውልድ ገዳይነት ተልእኮውን በመወጣት ላይ ይገኛል። የትምህርቱ ስራ ዋነኛ ተዋናይ የሆነውን መምህር ማሰር፣ መግደል፣ ለስደት መዳረግና እንዲሁም በተለያዩ የሐላፊነት ቦታዎች ላይ ብቃት የሌላቸውን ካድሬዎችን በመመደብ ድንቁርና የተሞላበት ጭፍን ተጽዕኖ በማሳደር ሞራሉን ማላሸቅ ይሁነኝ ብሎ ተያይዞታል። ጥቅሙንና መብቱን እንዲሁም የትምህርት አስተጣጥ ሂደቱን ለማጎልበት የሚጠቀምበትን የሙያ ማህበሩን ማፍረስ፣ የማህበሩን መሪዎችና አባላት ማሰር፣ መግደልና ለስደት እንዲዳረጉ ማድረግ አይነተኛ ግቡ ነው። የመማር ማስተማሩ ሂደት በቀና መንገድ እንዳይካሄድ በተማሪውና በመምህሩ መካከል አለመግባባት እንዲፈጠር የመከፋፈል ስራዎችን በካድሬዎቹ በማከናወን የትምህርት ቤት ሰላማዊ ሂደትን ያውቃል። የመምህራን አመዳደብ፣ ዝውውር፣ ጥር ወዘተ በወገንተኛነትና በዘረኝነት ላይ እንዲመሰረት አድርግ ኢፍትሃዊ ድርጊቶችን መፈጸም እንደቀጠለ ነው። በትምህርቱ ስራ ላይ ቀና የሆነ ሙያዊ አመለካከት ያላቸውን ዜጎች ሐሳብ አለመቀበልና በጠላትነት ፈርጆ በቁራኛ መጠበቅ የቀን ተቀን ተግባሩ አድርጓል። ተማሪዎች ወደ ከፍተኛ ትምህርት ተቋም ሲገቡ አመዳደቡን በጎሳና በፖለቲካ ታማኝነት ላይ የተመሰረተ በማድረግ የፖለቲካ ተጽዕኖ ከጊዜ ወደ ጊዜ እየከፋ በመምጣቱ በሀገሪቷ ውስጥ እየተካሄደ ያለው የትምህርት ስርዓት ዜጋን መገንባቱና በትምህርት ማነጹ ቀርቶ ትውልድን በማፋት ላይ ይገኛል። ህወሓት የሀገር መግደልና ህዝብ ማጥፋት ተግባሩን እውን ካደረጋቸው ድርጊቶች የህብረተሰቡን የኑሮ ደረጃ ይቁልቁሎሽ እንዲሄድ ማድረጉ ነው። የህብረተሰብን እድገት መለካት ከምንችልባቸው መንገዶች ውስጥ አንዱ በእያንዳንዱ የህብረተሰብ አካል የነፍስ ወከፍ ገቢ መጠን ይሆናል። መሪዎቻችን በቀን 3 ጊዜ እንዲመገብ እናደርጋለን ብለው ሲደነግጉ እንዳልነበር ዛሬ ኢትዮጵያ 3 ጊዜ መመገቡ ቀርቶ በቀን 1 ጊዜ እንኳን መመገብ አቅቶት በረሃብ አለንጋ እየተገረፈ ይገኛል። ዛሬ ከተለያዩ የዜና ምንጮች እንደምንሰማው ከ8.5 ሚሊዮን ህዝብ በላይ በቸነፈር ያለ መሆኑ ተገልጿል። እኔ ግን በዚህ አጋል ሌላው ቀርቶ በዚሁ በሀገሪቷ መዲና በአዲስ አበባ ስንት ህዝብ የሚልተው የሚቀምሰው አጥቶ በረሃብ እየተቀጣለ መሆኑ ብዙ ማስረጃዎችን መዘርዘር ይቻላል። ይህም ወያኔ ጠንካራ ዜጋ፣ የሀገር ተቆርቋሪና አሳቢ ዜጋ ሳይፈጠር ካለው የረጅም ጊዜ እቅዱ አኳያ ሆን ብሎ እንዲመጣ ያደረገው ክስተት ነው። ወያኔ ስለሆዱ ብቻ የሚያስብ ልፍስፍስ ዜጋ ተፈጥሮ የግዛት ዘመኑ ካለምንም ችግር እንዲራዘምለት ያደረገው ዘዴ ነው። የወያኔ መንግስት ኢትዮጵያን የማጥፋት ተልእኮውን እውን ለማድረግ ካተኮረባቸው መንገዶች ውስጥ የመከላከያ ኃይል አልባ በማድረግ ነው። ወያኔ ስልጣን እንደያዘ የሀገሪቷን የአየር ኃይል፣ የባህር ኃይል፣ የምድር ጦርና የፖሊስ ኃይሏን 100% አውድሟል። ምንጊዜም ቢሆን የመከላከያ ኃይል ግዴታው ሀገርን ከጠላት መከላከል እንጂ በውስጥ ጉዳይ ጣልቃ መግባት እንደሌለበት እውን መሆኑ አጠያያቂ አይሆንም። የሥራ ለውጥ በሚደረገበት ጊዜ ሀገራዊ ስሜት ያለውንና የሌለውን ሳይለይ ሙሉ በሙሉ የሀገሪቷን ጦር አፍርሶ ሀገራችንን ለጠላት አሳልፎ ሰጥቷል። የሀገሪቷን በር ከፍቶ ለጠላት መግባት መንስኤ ሆኗል። ሉዓላዊነቷን መከላከል ተስኖታል። ክብሯን አስፈትሷል። ነጻነቷን አስደፍሯል። በወቅቱ እየተካሄዱ ያሉ ጦርነቶች በመሰረቱ ከዚህ የወያኔ ቴራና ሂደት የመነጩና የተዛመዱ ናቸው። የወያኒ መንግስት ለሀገሪቱ የተፈጥሮ ሀብት ውድመት መንስኤም ሆኗል። ተፈጥሮአዊ ሀብቶች መንድፈ ሐሳብ ደረጃ የህዝብ መሆናቸውን በማነብነብ ብቻ ደኑ፣ አፈሩ፣ የዱር እንስሳው፣ ማዕድኑ ወዘተ ያንተ ነው ስለተባለ ብቻ የሚቀበለው ጉዳይ አይሆንም። ማንኛውም ህዝብ የሀገር ሀብት የሱ መሆኑን የሚረዳው ከሀገር ሀብቶቹ ውስጥ በተወሰነ ደረጃም ቢሆን የጥቅሙ ተቋዳሽ ሲሆን ብቻ ነው። የወያኔ የይዞታ ፖሊሲዎች ሁሉ መነሻቸው የህዝብን ባለቤትነት አድርገው ያልተነሱ ስለሆነ የተለያዩ የሀገሪቱ ሀብቶች ከምንጊዜውም በከፋ መልኩ በመጥፋትና በመባከል ላይ ይገኛሉ። ሌላው የሀገር አጠቃቀምና ጥፋት ሴጣ ሊሆን የሚችለው ያስተረጫጨ ፍራቱ የተዛባና ያልተስተካከለ እንደሆነ ነው። በሀገራችን ከምንጊዜውም በከፋ መልኩ ያንድ ብሔረሰብ አካባቢ ተጠቃሚ መሆን ጎልቶ የታየበት ዘመን ላይ ደርሰናል። ይህንን ለማረጋገጥ ክልል አልፎ መሄድ አስፈላጊ አይሆንም። ከዚሁ ከመዲናችን ከአዲስ አበባ ባለፉት 8 ዓመታት ውስጥ በማን ህይወት ላይ ከፍተኛ ለውጥ እንደታየ፣ በንግዱ ህብረተሰብ ውስጥ ለማን ምን እየተደረገላቸው እንደሆነ፣ በመንግስት መስሪያ ቤቶች ውስጥ ጥቅም ካለባቸው ቦታዎች ላይ እነማን እንደሚመደቡ፣ የመንግስት ቤቶች ለማን በቅድሚያ እንደሚሰጡ፣ የውጭ ትምህርት ዕድሎች ለየትኛው ህብረተሰብ ወዘተ እየተሰጡ እንዳሉ አንድ ቀን የኢትዮጵያ ህዝብ አደባባይ የሚናገረው ብቻ ሳይሆን አጥፊዎችን የሚፈረድበት ጉዳይ ይሆናል። ወያኔ የሀብት ብክነትና የተዘበራረቀ ስርጭት መንስኤ መሆኑ ብቻ ሳይሆን በእነዚህ ሳቢያ ለተከሰቱት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ውድቀቶች ሁሉ ተጠያቂ ነውና ወያኔ ፍጹም ጸረ ዲሞክራሲ ነው። ወያኔ ገና ከጨቅላ ህይወታቸው ጀምሮ በኢትዮጵያ የተሻለ ስርዓት ለማምጣት በትግል ሜዳ ተወልደው በትግል ሜዳ ያደጉ ብርቅዬ ዜጎችን አፍኗል፣ አስሯል፣ ገሏል። የፕሬስ ነጻነትን የማይቀበል መሆኑን በፕሬስ አባልነትና በሙያ ማህበራቸው ላይ የወሰደው እርምጃ ምስክርነቱን ሰጥቷል። የሰራተኛውን ህዝብ የሙያ ማህበሩን አፍርሷል፣ መሪዎቹን ገሏል፣ አስሯል፣ የህዝብን የመናገር የመጻፍ የመሰብሰብና ተቃውሞ የማሰማት መብቱን አፍኗል። ወያኔ እርሱ ላወጣው ህገ መንግስት እንኳን የማይገዛ አምባገነን መንግስት ነው። በፍርድ አሰጣጥ ሂደት ላይ ያለው ጣልቃ ገብነትና የህግ የበላይነትን የመጻረር ባህሪው የጸረ ዲሞክራሲ ባህሪው መከሰቻ ነው። ጠቅለል ባለ መልኩ የኢትዮጵያንና የወያኔን ሁኔታ በምንመለከትበት ጊዜ በሀገሪቷ የተረጋጋ ስርዓትን ማምጣት የማይቻልና ጸረ ሰላም ኃይል መሆኑን፣ ለዲሞክራሲና ዲሞክራሲያዊ አሰራር ጭላንጭል በር መክፈት ያልቻለና ፍላጎቱም የሌለው አምባገነን መሆኑን፣ ለሰራተኛውና ለገበሬው በስም እንጂ በተግባር ምልክቶች ረሃብ፣ ቸነፈር፣ በሽታ፣ ወንጀለኝነት ወዘተ በሀገራችን ከምንጊዜውም በከፋ መልኩ እንዲታይ ያደረገ ጸረ ህዝብ መንግስት በመሆኑ ወያኔ ለዚች ሀገር የሚፈይደው ነገር ይኖራል ብሎ ተስፋ ማድረግ ከባብ እንቁላል እርግብ መጠበቅ ያህል መሆኑን ተረድቶ የኢትዮጵያ ህዝብ ሊታገለውና ይህን አገዛዝ ከስር መሰረቱ ነቅሎ ሊያስወግደው ይገባል። ቆሜ ነው የምሞተው። አልጠብቅም ሞትን ተኝቼ ባልጋዬ፣ እኔው እሄዳለሁ ፈረሴን ቼ ብዬ። አልፈልግም ዋሻ የምደበቅበት፣ አልፈልግም ጢሻ የምሸሸግበት። አልሰብርም አንገቴን፣ አላዞር ግንባሬን፣ አይዝልም ጉልበቴ፣ አላጥፋውም ክንዴን። እጠብቀዋለሁ ደረቴን ነፍቼ፣ በኩራት በድፍረት አንገቴን አቅንቼ። አልንበረከክም ቆሜ ነው የምሞተው፣ የጀግና ልጅ ጀግና መሆኔን ይወቀው።
በምባልታጠብም ቁጭ ብዬ አላለቅስም፣ ጉልበቴን አጠፌ አልንበረከክም፣ አልጠብቅም እሱን ወደ እኔ ሲመጣ። እኔው እሄዳለሁ ወደ እሱ እንዳይመጣ። ኩራቴን ይረዳው፣ ድፍረቴን ይወቀው፣ ተጋድሜ አልሞትም፣ ቆሜ ነው የምሞተው። አልጠብቅም ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳያይ ሳይሰማ። አለምንም ከቶ ዛሬን እንዲተወኝ ዘግይቶ እንዲመጣ እድሜ እንዲለግሰኝ። ወይ እንደ ባለጌ እያሞላቀቀ ሞት መጥቶ እስኪወስደኝ እያጨማለቀ። ጭራሽ እጠብቀዋለሁ በጠራራ ፀሐይ፣ መሀል ላይ ይሁን ቃል ለምድር ለሰማይ። ዳግም ድል አድርግ ጌ እስከነሳ ድረስ ቆሜ ነው የምሞተው
እንደ ክርስቶስ።
ይለግሰኝ ብዬ ትርፍራፊ ዕድሜ፣ አልጠብቅም ከቶ እኔ ተጋድሜ። እሄዳለሁ እኔ ወደ እሱ እንዳይመጣ፣ ግንባሬን አላጥፍም የመጣው ቢመጣ። ተኝቼ አልጠብቅም ሞት መጥቶ እስኪወስደኝ፣ እኔው እሄዳለሁ በቁሜ እንዲያገኘኝ። ለመኖር ጓጉቼ አልንበረከክም፣ ዛሬን ተወኝ ብዬ አልለማመጥም። አልንበረከክም ቆሜ ነው የምሞተው፣ የጀግና ልጅ ጀግና መሆኔን ይወቀው።
በላይ የሰማችሁት ግጥም በአስራዱ ከፈረንሳይ። ከዚህ በላይ የሰማችሁት ግጥም በአስራዱ ከፈረንሳይ።